በቀጥታ ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምን አመሻችሁ። ዛሬ ቀኑ ረቡዕ ግንቦት 21 2011 ነው። አብራችሁን አምሹና ቀጣዮቹን ጥንቅሮች እንድትሰሙ ይሁን። በቄለም ወለጋ ሙጊ ውስጥ በኦነግ ሸኔ የኦሮሞ ነጻነት ሸማቂዎችና በመንግስት ወታደሮች መካከል በተፈጠረ ግጭት የሰዎች ህይወት ጠፍቷል።
ከቤት ወጥቶ ወደ ስራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር በጩቤ አንጀቱ ላይ ወጉት። ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ህይወቱም እዛው ነው ያለፈው።
ታላቅ ወንድሜ ተገደሉ የሚሉ ነዋሪን ሰማናቸው። ሙሉ ዘገባውን ከአጭር ቆይታ በኋላ ይዘን እንመለሳለን። የፌዴሬሽን የክልልና የከተማ ምክር ቤቶች መቀሌ ላይ ትናንት መክረዋል።
ህገ መንግስትና ፌዴራል ስርዓቱን ወደ አደጋ የወደቀበት ዋናው ምክንያት የፌዴሬሽን ተቋም ምክንያት አይደለም። ዋናው ምክንያት የፖለቲካ ብልሽት ነው። አሁንም መስተካከል ያለበት ፖለቲካው ነው መስተካከል ያለበት።
የፌዴሬሽን ምክር ቤት አፈ ጉባኤ ኪሪያ መሐመድ ናቸው። ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገ ቀጣይ ክፍል ቆይታን ጨምሮ ሌሎች ጥንቅሮችም ተሰንቀዋል። ለዛሬ ምሽት እኔ ስም ሀብታሙ ስዩም ነው። መሰናደው ጋቢና ቪኦኤ። በቅድሚያ የዓለምን ውሎና አዳር የሚነግሩንን ዜናዎች እናሰማችኋለን። ልዩ መርማሪ ሮበርት ሙለር ስራቸውን ካጠናቀቁ በኋላ ዛሬ በሰጡት የመጀመሪያ መግለጫ ከሀገሪቱ የፍርድ ሚኒስተር በተሰጣቸው መመሪያ መሰረት ፕሬዚዳንት ዶናልድ ትራምፕን በወንጀል መክሰስ መስሪያ ቤታቸው ሊያስበው የማይችል ነገር ነበር ብለዋል። የሮበርት ሙለር ልዩ መስሪያ ቤት ከሶስት ዓመታት በፊት በዩናይትድ ስቴትስ በተካሄደው የምርጫ ዘመቻ የሩሲያ እጅ መግባትን አስመልክቶ ለ22 ወራት ያክል ምርመራ ሲያካሄድ መቆየቱ የሚታወቅ ነው። ሙለር የምርመራውን ሂደት ባለፈው መጋቢት ወር ሲያጠናቅቁ በዶናልድ ትራምፕ የምርጫ ዘመቻና በሞስኮ መካከል የመመሳጠር ተግባር መፈጸሙን የሚያረጋግጥ ማስረጃ አልተገኘም ብለዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት የማይናማር ወታደራዊ ኃይል በሰሜን ምስራቅ ራሂን ክፍለ ግዛት አዲስ የጭካኔ ተግባሮችን እየፈጸመ ነው ሲል ከሷል። ሁለት ዓመታት ካልሞላ ጊዜ በፊትም በዛው ቦታ በሮሂንጋ ሙስሊሞች ላይ አስከፊ ጉዳት አድርሶ ነበር ይላል አምነስቲ። የክፍለ ግዛቱ የቡድሃ እምነት ተከታዮች የውስጥ አስተዳደር መብት እንዲከበር የሚንቀሳቀሱት የአራካን አማጽያን ቡድንን ለመውጋት ወታደራዊው ኃይል በብዙ ሺህ የሚቆጠሩ ወታደሮችን ወደ ራሂን ልኳል። የሰብአዊ መብት ተሟጋቹ ድርጅት ዛሬ ባወጣው ዘገባ የማይናማር ወታደሮች ፈጸሟቸው ያላቸውን የጦርነት ወንጀሎች ዘርዝሯል። በተባበሩት የአረብ ኤምሬቶች የባህር ጠረፍ በያዝነው ወር በነዳጅ ዘይት ተሸካሚ መርከቦች ላይ ለተፈጸመው ጥቃት ተጠያቂዋ ኢራን መሆኗን ከሞላ ጎደል በእርግጠኝነት ለመናገር ይቻላል ሲሉ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ዛሬ ተናግረዋል። ቦልተን አቡዳቢን በጎበኙበት ወቅት ለጋዜጠኞች ሲናገሩ ለክስ ያቀረቡት ማስረጃ የለም። ሆኖም ነዳጅ ዘይት የጫኑት መርከቦች በባህር ኃይል ፈንጂ እንደተመቱ ገልጸዋል። ቦልተን አቡዳቢን የጎበኙት ጠቃሚና ወቅታዊ በሆኑ ቀጠናዊ የጸጥታ ጉዳዮች ለመምከር ነው ብለዋል። የኦነግ ሸኔ የኦሮሞ ነጻነት ሸማቂዎች ባለፈው ሰኞ ሙጊ ውስጥ የእጅ ቦምብ ወርውረው 6 ሰዎች ገደሉ ሲሉ የቄለም ወለጋ ኦሮሞ ዲሞክራሲያዊ ፓርቲ ህዝብ ግንኙነት ኃላፊ ተናግረዋል። የሸማቂዎቹ የምዕራብ ዞን ቃል አቀባይ በበኩሉ ባደረግነው ውጊያ ሽንፈት የደረሰባቸው የመንግስት ወታደሮች ናቸው፣ ወደ ከተማዋ በመመለስ ሰላማዊ ሰዎችን የገደሉ ሲሉ አስተባብለዋል። ናከሮ መልካ ተጨማሪውን ይዟል።
በአንፊሎ ሙጊ ከተማ ታላቅ ወንድሜ ተገደለብኝ የሚል ስሙ እንዳይጠቀስ የጠየቀ ግለሰብ ባለፈው ሰኞ ከምሳ ሰዓት በኋላ ተፈጠረ ያለውን ያብራራል።
ከቤት ወጥቶ ወደ ስራ እየሄደ ነበር። የመከላከያ ሰራዊት አባላቱ ተኩስ ከፈቱ። በጭካኔ ነበር በጩቤ አንጀቱ ላይ ወጉት። ከዛ እግሩ ላይም በጥይት መቱት። ጎኑ ላይም መተውታል። ህይወቱም እዛው ነው ያለፈው።
ወንድሜ ከሸማቂዎቹ ጋር ምንም አይነት ግንኙነት የለውም በጉልበት ስራ በይሰውን ለመርዳት የሚለፋ ሰው ነው ሲልም ተናግሯል። ሌላው በሸማቂዎችና መንግስት አጣቂዎች መካከል ከሙጊ 20 ደቂቃ ያህል የእግር ጉዞ የሚያስኬድ ቦታ ላይ ነው የተኩስ ልውውጡና የቦምብ ፍንዳታ የነበረው ይላል የአይን እማኝ ገብሬ ዲንቃ። ስድስት ሰዎች የተገደሉት ግን በሙጊ ከተማ ውስጥ ነው ብሏል።
በዛው ቀን ግድያው ከመፈጸሙ ቀደም ብሎ ቄራ የሚባል ቦታ ላይ በመከላከያ ሰራዊት አባላትና የኦሮሞ ነጻነት ሸማቂዎች መካከል የተኩስ ልውውጥ ተደርጎ ነበር። ሰዎቹ የተገደሉበት ቦታ ግን ሙጊ 01 ቀበሌ ውስጥ ነው። የሞቱ ሰዎችም የኑስ አብደላ በንግድ ስራ
በትናንት መሰናዶ የአሜሪካ ድምጽ ራዲዮ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረገውን ቆይታ አስደምጠናችሁ ነበር። ለዛሬ ቀጣዩን ክፍል እናቀርብላችኋለን። ባልደረባችን እስክንድር ፍሬው በለውጡ ተደስቶ ወደ አደባባይ ይወጣው ድጋፉን የሰጠው ህዝብ በተለይ ከኢህአዴግ ውጪ የሆነው በለውጡ ሂደት እንዲሳተፍ መድረኮች አልተመቻቹለትም የሚል ቅሬታ እንዳለ በመጥቀስ አስተያየታቸው እንዲሰጡ ጠይቋቸው ነበር የቆመው። የጠቅላይ ሚኒስትር አብይ መልስ እንደሚከተለው ይቀጥላል።
መጀመሪያ ለውጥን የምናይበት መነጽር የሚመሳሰል መሆን አለበት። በቀላል ምሳሌ ለማስረዳት በሰርግ እንወስደው። ባልና ሚስት ሊጋቡ ሰርግ ሲሰርጉ ብዙ ዘመድ፣ ጎረቤት፣ ወዳጅ ከሰርጉ በፊት በጣም ብዙ ሽርጉዶች አሉ፣ ምግብ ማዘጋጀቶች አሉ፣ ብዙ ግርግሮች አሉ። የዕለት ዕለት በተቻለ መጠን ሰዎች ለብሰው አጊጠው ሰርጉን ያደምቁታል። ከሰርጉ ማግስት በኋላ ግን ያንተ ዳር የማጽናት የማቆየት ጉዳይ ሜሊ የተጋቢዎቹ ከዛም ያለፈ እንደሆነ የሚዜዎችና የቅርብ ሰዎች ጉዳይ ይሆናል። ለውጥ የሚመጣበት ሰዓት ያየኸው ግርግር፣ ያየኸው ድጋፍ፣ ያየኸው ነገር ይዘልቅ አልብለህ ማሰብ የሚቻለው ሜሊ ለውጡን የመራው ኃይል የሚያዘልቅ መሰረታዊ ስራ ከሰራ ብቻ ነው። ተጋቢዎቹ ትዳራቸው 5 አመት 10 አመት እንዲቆይ የነሱ ስራ ነው። ትዳሩን የመገንባት በዚያው ውስጥ የሚገጥማቸውን ፈተና መቋቋም። ሁልጊዜ ችግር ሲገጥማቸው የሰርጋችንለት ልብሳችን ያምር ነበር፣ የሰርጋችንለት ብዙ ሰው ነበር ማለት አይችሉም። ሲታመሙ ወይም ሚስት ስትወልድ ያንም ያክል ቁጥር ያለው ግርግር ላይኖር ይችላል። ነገር ግን ትዳሩ ጸንቶ ፈተናዎችን አልፎ 5 10 15 20 አመት ሲቆይ ወይም ወልደው ሲድሩ ያ ግርግር ተመልሶ ሊመጣ ይችላል። ወይም 10ኛ 20ኛ 50ኛ አመት ሲያከብሩ ያንን ድግስ መልሶ ማየት ይችላል። ከለውጥ በኋላ የለውጡን መሰረታዊ ምስጢር ማጽናት ሲቻል ድጋፉ ይቀጥላል። ተሳትፎም በየሌሩ ይለያያል። መጀመሪያ ላይ ለውጥ እናምጣ ብለህ የምታሳተፈውን ሰው ተቋማዊ ለውጥ በምታመጣበት ሰዓት ፕሮፌሽናል ሰዎች ትፈልጋለህ፣ ማንበብ ልምድ መውሰድ ትፈልጋለህ። ከዚህ አንጻር ብዙ ወገኖች ሐሳብ እየሰጡ እየመከሩ ያሉበት ለውጥ ነው። ብዙዎች ጽሑፍ ይልካሉ። አንዳንዶች በጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ በየወሩ በምናዘጋጀው ምክክር መድረክ ብዙ ምሁራን ሀሳብ ይሰጣሉ። በኢሲኤም ሁላችሁም እንደምታውቁት በርካታ መድረኮች በተለያየ ቶፒክ ይዘጋጃል። በዚያ ሁኔታ ነው ሀሳብ የሚሸመተው። የተሸመተው ሀሳብ ይደረጅና የፖሊሲ ሰነድ ሆኖ ተቋማት ያን ሀሳብ በወጉ እንዲገነዘቡ ማድረግ ሲቻል የየዕለት ልምምድ ይሆናል። ከዚያም ባሻገር ከኢህአዴግ ጎራ ውጭ ያሉ ሰዎች በአንዳንድ የኃላፊነት ቦታ በአምባሳደርነት፣ በምርጫ ቦርድ፣ በፍርድ ቤት ከዚህ ቀደም ከነበረው ወጣ ያሉ ጉዳዮች ታይተዋል። ከዚያ የዘለለ ማስፋት ያስፈልጋል። ምክንያቱም ኢትዮጵያ ውስጥ የሚያውቁ እና ያሰቡትን የሚናገሩ የሚናገሩትን የሚያደርጉ ሰዎች ውስን ስለሆኑ እነዚህን ሳናንጠባጥብ በፖለቲካ ጎራሳን ከፋፍል መጠቀም አለብን። ፕሮፌሽናል የሚለው ሐሳብ ተገቢ ነው። ዩኒቨርሲቲ ቦርዶች ላይ አብዛኛው ተቋሚ ፓርቲ አመራሮች፣ ምሁራን፣ ግለሰቦች ይሳተፋሉ። ነቀስቀስ ይላል። ብዙዎቹን የሚያሳትፍ መንገድ ይሄ ነው። ከዚያ በላይ ግን ተሳትፎ የሚገለጸው በቀጥታ ስልጣን በመያዝ ብቻ አይደለም፣ በውይይት ነው። በዚህ አመት ውስጥ በሁሉም ክልል ሰፋፊ ውይይት ከተለያዩ ማህበረሰብ ክፍሎች ጋር አድርገናል። ምሬታቸውን፣ ጥያቄዎቻቸውን፣ ሀሳባቸውን ሰምተናል። ያንን እንደ ግብአት ወስደን ስራ የምንሰራው በመደመጥ መሳተፍ ይቻላል። በጽሁፍ ሀሳብን በመግለጽ መደመጥ ይቻላል። አልፎ አልፎ ደግሞ ሙሉ በሙሉ ጊዜ ሰጥቶ በመስራት መደመጥ ይችላልና ባንድ በኩል ፍጥነቱ በሌላ መስክ በታየው ልክ አይደለም ከሚል አንፃር ኮሜንቱ ማየት ይችላል። ሌላ መንገድ ግን ለውጡንም በዚያው ልክ ማየት ተገቢ ይመስለኛል።
ለውጡ ያድግ መር ብቻ ሆኖ መቀጠል እንዳልነበረበት ለሚያስቡ ወገኖችስ ምንድነው ምላሽዎት?
ለውጡ ያድግ መር ብቻ መሆን የለበትም የሚባለው ከምን አንፃር ነው? እንግዲህ ያድግ መር ነው ወይ ይሄ ለውጥ? ያድግም ህዝብን በቀጥታ ተሳትፎ ያመጡት እየተበቁት ያለ ለውጥ ነው። ያድግ ብቻ እየለወጠው ማለት ያስቸግራል። ነገር ግን ብዙ ሰዎች ልክ ሙሉ በሙሉ ስርዓት እንደጠፋ አስበው ሽግግር መንግስት የሚባል ነገር ተፈጥሮ እነሱ በተለያየ ስልጣን ቦታ ላይ እንደሚቀመጡ ያስተጉ የተዘጋጁ ያ ያልሆነ ሲመስላቸው በሙሉ ለውጡ የከሰመ ይመስላቸው ሰዎች አሉ። ነገር ግን ከሀደግ ውጭ የውጭ ልምድ ያላቸው ሰዎች፣ በሀገር ውስጥ የቆየ ደረጃ ልምድ ያላቸው ሰዎች፣ ምሁራን በብዙ መልኩ ሀሳብ ይሰጣሉ፣ ያማክራሉ፣ ይጽፋሉ። ያ ሁሉ እንደግባት ተወስዶን ስራ የሚሰራውና የሀደግ ብቻ ነው የሚያስፈል አይደለም። በራችን ዘክተን የምንሰራው ሳይሆን ብዙ ነገራችንም ለህዝብ እየገለጥን ከህዝብ ግባት እየወሰድን የምንሰራው ስለሆነ የተሳትፎ ልኩ ማደግ አለበት። ብዙዎች ተሳትፈው ኦን የሚያደርጉት ለውጥ መሆን አለበት የሚለው ትክክል ቢሆንም ግን ያደግ ብቻ የሚያስፈልም አይደለም።
የ27ቱን አመት አሉታዊ ገጽታዎች የሚያስታውሱ ሰዎች አሁንም አንዳንድ ጥርጣሬዎች እንዳላቸው ይናገራሉ። ኢህአዴግ የአራት ድርጅቶች ግንባር ቢሆንም በተለይ ባለፉት 27 አመታት የኃይል ሚዛኑ ወደ ህወሓት ያጋደለ እንደነበር የበርካታ ተንታኞች እምነት ነው። ዛሬስ ተረኛ አለ ወይ ብለው የሚጠይቁ ሰዎች አሉ። ክቡር ጠቅላይ ሚኒስትር፣
ኢትዮጵያዊ አባባየ በለጥ በለየ ስለሚል ትናንት የነበረ ልምምድ ሙሉ በሙሉ አጥፍቶ አዲስ ማንነት መፍጠር ስለማይቻል ጥርጣሬውን በዛ አይን ማየት ጥሩ ነው። ግን ለውጡ አንዱ በአጽንኦት የሚቃረነው ተረኛነት ነው። የተረኛነት ስሜት ዘላቂ ድል አያመጣም፣ ሀገራዊ ድል አያመጣም። የሆነ ግሩፕ ለተወሰነ ጊዜ ያሸነፈ ቢመስለው የተሸነፉ ይመስላቸው ኃይሎች እስካሉ ድረስ ዘላቂ ድል ስለማይሆን ለዚህ ነው መደመር የምንለው፣ ለዚህ ነው ይቅርታ የምንለው፣ ለዚህ ነው ፍቅር የምንለውና አስተሳሰቡም ተግባሩም የለም። ካለም ድሉና ለውጡ ዘላቂ መሆን አይችልም። አልባልታዎች ሊሰሙ ይችላሉ። ግን በእርግጠኝነት መናገር የምፈልገው እንደዛ አይነት ፕራክቲካል የሆነ ስራ እና ልምምድ አሁን ባለው ሁኔታ የለም።
የፌዴሬሽን የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክክር መድረክ ትናንት በመቀሌ ትግራይ ተካሂዷል። በውይይቱ መድረክ መክፈቻ ላይ የተገኙት የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ቀጣዩ ምርጫ በጊዜውና በሕገ መንግሥቱ መሰረት መከወን አለበት ብለዋል። ዓለም ፍስሐ ቀጣዩን ዘገባ ልኮልናል።
የፌዴራል የክልልና የከተማ አስተዳደር ምክር ቤቶች በመቀለ ከተማ የጋራ ምክር መድረክ አካሂደዋል። በመቀለ በተካሄደው የፌዴራል የክልልና የከተማ አስተዳደር የጋራ ምክር መድረክ መክፈቻ ስነ ስርዓት የተገኙት የትግራይ ክልል መስተዳድር ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በአገራችን ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና በሕገ መንግሥት መሰረት ካልተካሄደ አገሪቱን መበታተን መወሰኑን ታውቆ ሁሉም ምርጫው በጊዜ ውጤታማ ሆኖ እንዲጠናቀቅ የበኩላቸው ድርሻ ወሳኝ ነው ብለዋል። ለሁለት ቀናት የተካሄደው የጋራ ምክር መድረክ በአዋሳ ከተማ የተካሄደ የጋራ ምክር መድረክ ሰነድ መገምገም ችሏል። ደብረጽዮን ገብረ ሚካኤል ባሰሙት የመክፈቻ ንግግር የፌዴራል ስርዓት በአገሪቱ በሁለት አስርተ ዓመታት በዓለም የተመሰከረለት ልማት አስመዝግበዋል ካሉ በኋላ
ለሀገራችን ሁሉና ወሳኝ ጉዳይ የሆነው ምርጫ በኃላፊነት መንፈስ በአግባቡና በሕገ መንግሥት መሰረት ካልተካሄደ አገሪቱ እንድትበተን መወሰኑን ታውቆ ሁሉም ምርጫው በጊዜው ውጤታማ ሆኖ እንዲጠናቀቅ የበኩላችን ድርሻ ወሳኝ ነው።
የፌዴራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ግንቦት 16ና 17 2011 ዓ.ም ለሁለት ቀናት ነው የተካሄደው። በማጠቃለያው ስለ ፌዴራል ስርዓት አስፈላጊነት አስመልክተው አስተያየት የሰጡ የህዝብ ተወካዮች አፈ ጉባኤ አቶ ታደሰ ጫፎ ናቸው።
ፌዴራሊዝም በአገራችን በጣም አስፈላጊ ነው። በእኛ ሀገር ተጨባጭ ሁኔታ እና በእኛ እንደኛ ያሉ አገሮችም ይህን በማድረግ ችግራቸው ፈጥ በርካታ የልማት ስራዎችን መስራት ችለናል። በዚህ መንገድ ሄደን ማለት ነው። አሁን የሚነሱ ጉዳዮችን ደግሞ ቁጭ ብለን በሜሪት መነጋገር ይችላል። እንግዲህ አሁን ዋና ፌዴራሊዝም ለዚህ አገር ያስፈልጋል አያስፈልግም በሚለው ላይ አይደለም ዋናው ጥያቄ። የተረዳሁት ብዙ ፖለቲካዊ ውይይቶች ላይ ከሚነሱ ነገሮች ስናይ በአንድ በኩል አሁን የምንከተለው ብሔር ነው በዋናነት ህገ መንግስቱ ላይ በደንብ ተቀምጧል። በነገራችን ላይ ቋንቋን፣ ስነልቦናን፣ ባህልን፣ መልካም ምድራዊ አቀማመጥን ሁሉ በሕገ መንግሥቱ ላይ ሁሉ ነገር ያካተተ ነው። አንዱ ይሄ ነው። ሁለተኛው አይ ይሄ ምን ይልበትም መርካ መድረ ያቀማመጥ ታሳቢ ተደርጎ መሆን አለበት ጉዳዮች እንደዚህ ናቸው ስለዚህ በዚህ ላይ ቁጭ ብሎ በደም መነጋገር ያስፈልጋል እንዴ መነሻ ላይ ቀደም ሳነሳ ምንድነው ያልኩት በእኛ ሀገር የሚነሱ ፖለቲካዊ ጥያቄዎች ማከል አርገን ቁጭ ብለን መነጋገር ይችላል ስንነጋገር ይሄ ነው ተከክሩ ይሄ ነው ትክክል ያደለው በምን አሳማኝ ምክንያት በማቅረብ ኢትዮጵያን መተማመን ይችላል
የፌደራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ከተገኙት ከብን ሻጉልክን ለመጡት አቶ ጌታነስ ዲዳሞ ፌደራሊዝምን አስመልክተው እንዲህ ብለዋል
የሚጠቅመው ፌደራሊዝም የኔ ካናዳ ብኖዝ ሌሎች እንደምታውቁ ከ20 በላይ ወይም 28 በላይ 40 ካባቢ ሌሎች ፌደራሊዝም የሚከተሉ ሀገሮች ተጠቃሚ ሆኖ ሀገሮች አይት አለ ስለዚህ እንደ ኢትዮጵያም ስካውን የመጣንበት በዚህ 27 28 አመታት በዚህ ስራ ስለሆነ አሁንም ለቀጣይ ትውልድ እኛም ብናልፍም ራሱ ለዚህ ሀገር የሚጠቅመው ፌደራሊዝም ስርዓት
በአገሪቱ ያለው ሁኔታ ፌደራል ስርዓት ያስፈልጋታል ትናንትም ዛሬም ነገም ለሀገራችን የፌደራል ስርዓት አስፈላጊ ነው ያሉት ደግሞ ከጋምቤላ ክልል አቶ ላክቤክ ናቸው
በአገሪቱ ያለው ሁኔታ ፌደራሊዝም ስርዓት ያስፈልጋታል ለነገም ያስፈልጋል ትላንትናም ሲያስፈልገን ነበር አሁን ደግሞ ያስፈልገናል ስለዚህ ለሚቀጥለውም ያስፈልጋል
በምክክር መድረኩ የተገኙት የፌደሬሽን አፈ ጉባኤ ወይዘሮ ከሪያ ኢብራሂም መዝጊያ ንግግር ባሰሙት ወቅት የመንግስትና ፌደራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌደሬሽን ተቋም ምክንያት አይደለም ብለዋል
የመንግስትና ፌደራል ስርዓቱን ወደ አደጋ የወደቀበት ዋና ምክንያት የፌደሬሽን ተቋም ምክንያት አይደለም ዋናው ምክንያት የፖለቲካ ብልሽት ነው አሁንም መስተካከል ያለበት ፖለቲካው ነው መስተካከል ያለበት
የፌደራል የክልልና የከተማ አስተዳደር ምክር ቤቶች የጋራ ምክር መድረክ ዓመት ግንቦት 17 2011 ዓ.ም ተጠናቀዋል ለድምጽ አሜሪካ ሬዲዮ ዓለም ፍታ ከመቀለ
የኢትዮጵያ ምርጫ ቦርድ ቀጣዩ ሀገራዊ ምርጫ በተገቢው ሁኔታ እንዲጠናቀቅ ይደግፈኛል ያለውን የበጀት ጥያቄ ለተወካዮች ምክር ቤት ማቅረቡ ተሰምቷል 4 ቢሊዮን ብር ነው ቦርዱ እንዲፈቀድለት የጠየቀው በቀጣዩ የመለስካቸው አማሃ ዘገባ ቦርዱ ይህንን ከፍተኛ መጠን ያለው በጀት ለመጠየቅ ለምን ፈለገ የሚለውን የቦርዱ ሊቀመንበር ወይዘሪት ብርቱካን ሚደቅሳ ይመልሳሉ
በጀቱን ከፍ ያደረገው አንደኛው የምርጫ አስፈጻሚዎች ምልመላ ከዚህ ቀደም የነበረውን እንዳለ ለመቀየር ወስነናል እና ለምንድነው ያ የምርጫ አስፈጻሚዎች በየምርጫ ጣቢያው መተው የሚያስፈጽሙ በአሁን በመጨረሻው ምርጫ እንኳን ወደ 250 ሺህ ሰው የተሳተፈ ምርጫን ለማስፈጸም ማለት ነው እና እነዚህ ሰዎች የሚመጡት ቀጥታ ከመንግስት ስራ ላይ ነው ተመልምለው የሚመጡት እንግዲህ አለመታደል ሆኖ የመንግስት መዋቅርና የፓርቲ መዋቅር አንድ ላይ ተዋህዶ የነበረበት ስርዓት ውስጥ እንደነበረ ሁላችን እናውቃለን ከዛ የተነሳ ይደረጉ የነበሩ ምርጫዎች ላይ ከፍተኛ የታማኝነት ጉድለት ነበረው ማለት ነው ስለዚህ ያንን እንዳለ መቀየር እንዳለብን አምነን
ስለሆነም ይላል ወይዘሪት ብርቱካን ቀደም ሲል ከመንግስት መስሪያ ቤቶች ለምርጫ አስፈጻሚነት ለሚደለደሉ ሰዎች የሚሰጠው አበልም ሆነ ድጎማ በእጅጉ አነስተኛ ነበር ቦርዱ አሁን ሊከተለው የወሰነው መንገድ ግን የተለየ ነው
አሁን ግን እነዛን አስፈጻሚዎች በችሎታቸው በአካባቢያቸው ባለው የህዝብ ተቀባይነት ምርጫን በማስፈጸም ባላቸው ብቃት ከዚህ ውጪ ካለ የህብረተሰብ ክፍል በግልጽ ለመመልመል ፈልገናል ስለዚህ ያንን ምልመላ በመናደርግበት ጊዜ አሳታፊ መሆኑ በግልጽ ሆኖ በተቀመጡ በመልሚያ መስፈርቶች መፈጸሙ እንደተጠበቀ ሆኖ ምርጫን ለሚያስፈጽሙበት ጊዜ ራሳቸውን የሚያቆዩበት ለሆቴል የሚከፍሉ ሊሆን ይችላል እንዳስፈላጊነቱ የአበል ክፍያው ነው በጣም መጠነኛ ነው ግን ቁጥራቸው በጣም ሰፊ ስለሆነ በጀታችንን በከፍተኛ ሁኔታ ከፍ አድርጎታል እና ግን ይሄ አጠቃላይ የምርጫ ታማኝነትና ወይም ታማኝ አለመሆን ወይም ትክክለኛ እውነተኛ ምርጫ መሆንና አለመሆን በአጠቃላይ በዋናነት የሚወሰነው የምርጫ ጣቢያዎች ላይ ስለሆነ ያንንም መለወጥ እጅግ አስፈላጊ በመሆኑ ከፍ ያለ ገንዘብ እንዲሆን ለመጠየቅ ወስነናል
በዚህ ሀገር ለስከዛሬ የተካሄዱትን ምርጫዎች ታማኝነት ተቀባይነት የሚያሳጣው ትልቁ ነገር ገዢው መንግስት ወይም አስተዳዳሪው በስልጣን ላይ ያለው መንግስትና የምርጫ ቦርድ በጥብቅ ተሳሰሩና እንደውም አንዱ እጅ እንደሆነ ስለሚታወቅና ስለሚገመትም ጭምር ነው። በዚያ ምክንያት ነው ታማኝነት የሚያጠው ምርጫው ሁልጊዜ ቢሆን ብዙ ጊዜ ባሁኑ ጊዜ ይሄንን ወሳኝ የሆነ ያወቃቀር ጉዳይ በትክክል ህዝብ ይቀበለው የሚችል ነው ተብሎ የሚታይ ነገር አለ ባወቃቀር ረገድ?
አሁንም እኛ አይ እመኑን እኛ ልዩነን ብለን ማለት አይደለም እንፈልገው ምናደርጋቸው ነገሮች ለማንም የማይዳላ ለዚህ የማይል የህዝቡም በቀጥታ ውሳኔዎቻችንን አፈጻጸሞቻችንን በትክክል ማየት መረዳት የሚችልበት መረጃ ማግኘት የሚችልበት ሚዲያዎችም እንደዛ የሲቪል ማህበረሰቡም እንደዛና ትክክለኛ ሚዛናዊ የሆነ አሰራር እንደምንተገብር ማንንም ታዛቢ መጥቶ መረዳት የሚችልበት ሁኔታ እንፈጥራለን። ይቅድም ያልኳቸው ማሻሻያዎችም አላማቸው ግባቸውም ይሄ ነው እና በትክክለኛ ለሚዛናዊነታችንን ለመረዳት ፈልጎ ለሚመለከት ለሚጠይቆ ገን ሁላ ገለልተኝነታችን ግልጽ ሆኖ ይገኛል ብዬ ነው ማምነው። አሰራራችንም እንደዛ ሆኖ ነው የሚቀጥለው።
ለበጀቱ ከፍ ማለት ሌሎች ምክንያቶች እንዳሉም ወይዘሪት ፕሮቶካል ዘርዝረዋል። ከነዚህ መካከል የምርጫ ኮረጆችን በግልጽ በሚያሳዩ ሳጥኖች መቀየር፣ በአንድ የምርጫ ጣቢያ ሁለት ሳጥኖችን ማስቀመጥ፣ እያንዳንዱ ድምጽ የመስጫ ወረቀት የደህንነት መለያ ቁጥርና የተወዳዳሪ ምስልን የያዘ በሌላ አካል ሊዘጋጅ እንደማይችል ሆኖ መታተሙና የመሳሰሉት ታሳቢዎች ከስሌት እንደገቡ ሊቀመንበሯ አስረድተዋል። ከዚህ በጀት ውስጥ ቦርዱ ከተለያዩ ዓለም አቀፍ አጋር አገሮች ወደ 900 ሚሊዮን ብር ግምት ያለው እገዛ ለማሰባሰብ አቅዷል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ሙዚቃውን ወደ ኋላ እንመለስበታለን። አሁን ግን ወደ ደብረ ማርቆስ እናቅና። በደብረ ማርቆስ ዩኒቨርሲቲ ውስጥ ከሰሞኑ በተፈጠረ ግጭት ያንድ ተማሪ ሕይወት መቀጠፉ መሰማቱ ይታወሳል። በአሁኑ ጊዜስ ዩኒቨርሲቲው በምን ሁኔታ ላይ ይገኛል? የአስቴር ምስጋናው ቀጣይ ዘገባ ይነግረናል።
ስሜ እንዲጠቀስ አልፈልግም ያለውና የአራተኛ አመት የደብረ ማርቆስ ዩኒቨርሲቲ ተማሪ እንደተናገረው ከግማሽ በላይ የምንሆነው ተማሪዎች በአሁኑ ሰዓት ግቢ ውስጥ አለን። ቀሪዎቹ በከተማው ውስጥ ያሉ ሲሆን ጥቂት የትግራይ ተወላጆች ብቻ ናቸው ግቢውን ጥለው ወደ አዲስ አበባ ይሄዱ ያሉት ይላል።
ከግቢ ወጥቶ ትግራይ ልጆች ናቸው ግማሹ ከግቢ ወጥናል ያለው። እኛ ጥቂት ልጆች ነው የወጡት እንጂ ሁሉም አልወጡም። ጥቂት ልጆች ነው ያወጡት ግማሹ ከግማሽ በላይ ተማሪ ግቢ ውስጥ ነው እና ጥቂት ተማሪ ደግሞ ከተማ ውስጥ ነው ያለች።
አካባቢውን ለቀው ይሄዳሉ በብዛት?
በብዛት ወጪ የተባሉት የትግራይ ልጆች ናቸው። ራቸው የኦሮሞ መንግስትና የኦሮሚያ ልጆች ጥቂት ልጆች መትላት ና የወጡት እና ከግማሽ በላይ ተማሪ ግቢ ውስጥ ነው ያለ እና ጥቂት ተማሪ ደግሞ አሁን ቢያንስ ከተማ ነው ያለች እንጂ አልወጣም።
ከትግራይ ተወላጆች ውጭ ከሌሎች አካባቢ የመጡ ተማሪዎች አሉ ግቢ ውስጥ?
አዎ።
የሁለተኛ አመት ተማሪ ሆነው ግርማ ይደረሰ ደግሞ ከግቢ ወጣ ነው ውጡ ተብለን ሳይሆን ስለፈራን ነው ግቢውን ጥለን አዲስ አበባ እየሄድን ያለ ነው ይላል። ከግቢ ወጣችሁ ስለምንድን ነው? ውጡ ተብላችሁ ነው?
አረ ስለተጨነቅን ነው ይወጣችን ስለፈራን ነው።
ምን ያህል ትሆናላችሁ?
የደብረ
ማርቆስ ዩኒቨርሲቲ የህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አቶ ደሳለው ጌትነት እንደሚናገሩት ጥቂት ተማሪዎች ናቸው ግቢውን ጥለው ወደ አዲስ አበባ የሄዱት። ከነርሱ ጋር ለመወያየትም ከሀገር ሽማግሌዎች፣ ከአካባቢ ነዋሪዎች እንዲሁም ከዩኒቨርሲቲ ማህበረሰብ የተውጣጣ ቡድን ተቋቁሞ ወደ አዲስ አበባ እየሄድን ነው ብለዋል።
አይ ሁሉም አይደለም፣ በጣም ትንሽ ተማሪዎች ዛሬ ግቢውን ለቀው ወደ አዲስ አበባ ሄደዋል። እና እዛ ትምህርት ከፍተኛ ትምህርት ሚኒስትር ጋር እነሱን አነጋግሮ የሚያመጣ አንድ ቡድን እየሄደ ነው።
ኮሚቴ ተቋቁሞ ነው ማለት ነው የሄደ? ጥያቄ የያዘ ቡድን ነው ማለት ነው የሄደው?
እርግጠኛ አይደለሁም አስቴር፣ ግን እንደሚመስለኝ ተማሪዎች እንወክራለን የሚል አካል የሄደ ይመስለኛል። የተወሰኑ የትግራይ ልጆች ሂደዋል ነው ያሉን። ያንን ለማነጋገር ደግሞ ወደዛ አንድ የልዑክ ቡድን እየሄደ ነው። ይህንን ሊያናግራቸው ማለት ነው አንድ ቲም ተዋቅሮ የአገር ሽማግሌዎች፣ ሃይማኖት አባቶች እና የዩኒቨርሲቲ አመራሮች ያሉበት ቡድን ሊያናግራቸው እየሄደ ነው። እንግዲህ ተወክለው ነው የሄዱ ወይስ በኢንተረስት ይወጡ ናቸው? እነዛ የሚሉትን ነገሮች ወደዛ እየሄድኩ ስለሆነ ነገ ብትደውይልኝ የበለጠ አብራራልሻለሁ። እኔም እየሄድኩ ስለሆነ እንደማን እንደሆነ፣ ምክንያቱም ትናንትና ስምምነት ላይ ከተደረሰ በኋላ ከአዳራሽም ወጥተው ምግብ በልተው ወደ ዶርማቸው ገብቶ ነው ያደሩ። በጣም በሰላም ነው የታደረው። ከዛ በኋላ ለምን እንደወጡም መረጃ የለኝም፣ ለምን እንደሄዱ ማጠቀም።
ሰኞ ዕለት በነበራችሁ ውይይት ላይ ግን የደረሳችሁበት ድምዳሜ ምንድን ነበር?
የአካባቢው እና የከተማ አስተዳደሩ የጸጥታ ኃይሎች ሚሊሻዎችን ጨምሮ ከግቢ ውጭ ያለውን ኢንቫይሮንመንት እንዲቆጣጠሩ፣ ምክንያቱም ችግር ተፈጥሮ ወይ ወደ ውጭ ነው የሚሮጡት ወይ ደግሞ ችግር ፈጣሪዎች ከውጭ ይምጡ አይምጡ ገና እርግጠኛ መሆን ስላልተቻለ ያንን ለመከላከል የውስጡንም የውጭንም ጥበቃ ማጠናከር ላይ ነው ዩኒቨርሲቲ ትኩረት አድርጎ እየሰራ ያለው።
በዩኒቨርሲቲ ውስጥ ጥቃት ነው የተፈጸመብን ብለውኝ ነበር እርስዎ። ከፖሊስ ደግሞ ያገኘሁት መረጃ በተማሪዎች መካከል የተፈጠረ ግጭት ነው እንጂ ጥቃት አይደለም የሚል መረጃ ነው የሰጡኝ።
እኛ በአጠቃላይ እንዳየነው ከሆነ የትኛውንም ብሔር የትኛውንም ቡድን ከግምት ውስጥ ያላስገባ ተማሪዎቻችን፣ በተለይ ደግሞ የተማሪ ህብረት ውስጥ በጣም በንቃት የሚሳተፉ ተማሪዎቻችን ላይ የተቃጣ ጥቃት ነው። ምክንያቱም በተማሪዎች ህብረት ውስጥ የሚሰሩ ሰዎች ላይ ነው የአካል ጉዳትም እንደገና ደግሞ ግድያም የተፈጸመው። ስለዚህ ይህንን ጥቃት ነው እንጂ የምንለው በምንም ተአምር ግጭት አንለው።
የምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ኢንስፔክተር ጎበዜ ይርሰው በበኩላቸው ዛሬ በግቢው ሙሉ ለሙሉ ትምህርት መቋረጡን ተናግረዋል። አካባቢው ግን ፍጹም ሰላም እንደሆነ ጨምረው ገልጸዋል።
አሁን ለጊዜው የመማር ማስተማር ሂደት ተቋርጧል። ትምህርት ግን አልተጀመረም። ውይይት ላይ ነው ያለው የዩኒቨርሲቲው አመራሮች እና ሌሎች የጸጥታ አካላት። በዛሬው ዕለት የመማር ማስተማሩ ሂደት እንደተቋረጠ ነው ያለ። ተቋረጠ የምንለው ሰኞ ዕለት እና ዛሬም ነው። ትናንትናም ያው እንደሚታወቀው ግንቦት ሃያ ነው የመንግስት ተቋማት ልክ ስለነበሩ ምርመራው እየተጣራ ነው ያለ። ያው እንደሚታወቀው አሁን 3-4 ቀን ነው ገና ድርጅቱ ከተፈጸመ። ፖሊስ ምርመራውን እያጣራ ነው ያለ። የምርመራ ውጤቱ መጨረሻ ላይ የሚታወቅ ነው የሚሆነው።
ተጎድተው ሆስፒታል ስለገቡ ተማሪዎች ፖሊስም ሆነ የዩኒቨርሲቲው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሰጡት አስተያየት ቢኖር በመልካም ጤንነት ላይ እንደሚገኙ ነው። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት የሀዘን መግለጫ አውጥቷል። መግለጫው በደብረ ማርቆስ ዩኒቨርሲቲ ተማሪ የነበረው ወጣት ሳራ አብርሃ እርፈተ ህይወት የትግራይ ብሔራዊ ክልላዊ መንግስት የተሰማውን ጥልቅ ሀዘን እየገለጸ ጉዳዩን በአጽንኦት እየተከታተለ የሚገኝ ሲሆን ወንጀለኞች ወደ ህግ እንዲቀርቡና አስፈላጊውን ፍርድ እንዲያገኙ ከሚመለከተው አካል ጋር ሆኖ እንደሚሰራ ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምጽ ምህንድስና ሞክቢል ያቢሮ አብረናችሁ ነበርን። ለሰላም ነሽ ሲሆንላችሁ ደናው I don't know.
ኩን ራዲዮ ሰገለ አሜሪካቲ